Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። ጽዮን ግርማ ማብራኛለች።
ሰላም እንደምናመሻችሁ። የዛሬው ጉዞ በስፋት ኦሮሚያ ላይ ያተኩራል።
ማንኛውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ ሃይማኖት ጉባኤ አሳሰበ።
በሀገራችን በተለያዩ አካባቢዎች በተከሰተው አለመግባባት ምክንያት ሕይወታቸውን ያጡና ንብረታቸው የወደመባቸው ዜጎች የሚቋቋሙበት ሁኔታ እንዲመቻች እንጠይቃለን።
በትላንትና ዕለት ከአዲስ አበባ ከተማ ወጣ ብሎ የተገደለችው አሜሪካዊት የእጽዋት አጥኚ ሽሮይን ግሬይ መሆኗን የድህረ ዶክትሬት ትምህርቷን የምትከታተልበት ዩሲ ዴቪስ አስታወቀ።
ሻሮን ግሬይ she's a postdoctoral researcher at UC Davis and she was doing research on
ሻሮን ግሬይ በዩሲ ዴቪስ የድህረ ዶክትሬት ስነ እጽዋት አጥኚ ነበረች። የእጽዋት ሥራ ሥሮችን አስተዳደግና በአስቸጋሪ ሁኔታዎች እንዴት እንደሚቋቋሙ ነበር የምታጠናው።
በሌላ ዜና ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን 9 የኢንተርኔት አምደኞች አንዱ ናትናኤል ፈለቀና የዞን 9 አባል ያልሆኑ ጸደቀ ድጋፌና አዲስ ዓለም ደስታ ዛሬ በዋስ እንዲፈቱ ፍርድ ቤት ቢወስንም ፖሊስ ተጨማሪ የምርመራ ጊዜ ይሰጠኝ በማለቱ ለነገ ተቀጥሯል።
በወቅታዊ ሁኔታ ላይ ትላንት ከሶስት ምሁራን ጋር ያደረግነው ውይይት ዛሬ ሶስተኛው ክፍል ይቀጥላል።
እኔ ግን እንደሚመስለኝ ይሄ የህግ ጥሰት እና ፖሊስ የሚፈታ ችግር ሳይሆን ይሄ ስንከባለል የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው የማስበው።
እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው? ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል። አንደኛ አስለቃሽ ጭስ ተለቋል።
ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው የማምነው እኔ።
ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ። አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ማንኛውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ የሃይማኖት ጉባኤ አሳሰበ። ጉባኤው በወቅቱ የሀገሪቱ ሁኔታ ላይ ባወጣው የአቋም መግለጫ ከሁሉም በላይ ኃላፊነት ያለበት መንግስት በመሆኑ በአርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። ሕዝቡም ከጥላቻ ከአድማና ከሁከት እንዲርቅ ጥያቄውን በሰላማዊ መንገድ እንዲያቀርብ ጥሪ አስተላልፏል። ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን 9 የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀና የዞን 9 አባል ያልሆኑ ጸደቀ ድጋፌና አዲስ ዓለም ደስታ ዛሬ በዋስ እንዲፈቱ ፍርድ ቤት ቢወስንም ፖሊስ ተጨማሪ የጊዜ ምርመራ ቀጠሮ ይሰጠኝ በማለቱ ለነገ ተቀጥሯል። አድማጮች፣ የሁለቱን ዜናዎች ዝርዝር ከዜና በኋላ በሚኖረን ጊዜ ይዘንላችሁ እንመለሳለን። ከትላንት በስቲያ ማክሰኞ ኢትዮጵያ ውስጥ ከአዲስ አበባ ወጣ ብሎ በሚገኝ አካባቢ ትጓዝበት የነበረ መኪና ላይ ለተቃውሞ የወጡ ሰዎች በወረወሩት ድንጋይ ተመታ ሕይወቷ ያለፈው አሜሪካዊት ሻሮን ግሬይ የተባለች ተመራማሪ መሆኗን የካሊፎርኒያ ዩኒቨርሲቲ ዩኤስ ዴቪስ ባለስልጣናት አስታወቁ። በዩኒቨርሲቲው የእጽዋት ስነ ሕይወት ክፍል ከፍተኛ ተመራማሪ የነበረችው ሻሮን ዴቪስ ወደ ኢትዮጵያ የተጓዘችው ከምርመራ ስራዋ ጋር በተያያዘ ስብሰባ ለማካሄድ እንደነበርና ዩኒቨርሲቲው አመልክቷል። ከእርሷ ጋር መኪና ውስጥ አብሮ በመጓዝ ላይ የነበረ ሌላ የካሊፎርኒያ ዩኒቨርሲቲ እጽዋት ስነ ህይወት ክፍል ተመራማሪ ምንም ጉዳት እንዳልደረሰበትና ወደ ዩናይትድ ስቴትስ እየተመለሰ መሆኑን የዩኒቨርሲቲው ባለስልጣናት አስታውቀዋል። ቀደም ሲል በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሟቿን ማንነት በውል ሳይገልጽ አንድ የዩናይትድ ስቴትስ ዜጋ በድንጋይ ተመቶ በደረሰበት ጉዳት ህይወቱ አልፏል ማለቱ ይታወሳል። የጽንፈኛ እስላማዊ ቡድን የአልሸባብ አባላት መሆናቸውን የሚጠረጥር የታጠቁ አጥቂዎች ከሶማሊያ በሚያዋስነው የኬንያ ከተማ ማንዴራ ከተማ የመኖሪያ ሰፈር ላይ ጥቃት ማድረሳቸው ተገለጸ። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከምሽቱ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
ጋቢና ቪኦኤ
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ማንኛውም ክፍል ከምንም በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ የሃይማኖት ጉባኤ አሳሰበ። ጉባኤው በወቅቱ የሀገሪቱ ሁኔታ ላይ ባወጣው የአቋም መግለጫ ከሁሉም በላይ ኃላፊነት ያለበት መንግሥት በመሆኑ በአርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። ሕዝቡም ከጥላቻ ከአድማና ከሁከት እንዲርቅና ጥያቄውን በሰላማዊ መንገድ እንዲያቀርብ ጥሪ አስተላልፈዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ድርሶናል።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, cuenta! Cuenta, mama! Cuenta, mama! Cuenta, mama! Mama!
አድማጮቻችን የቴክኒክ ክል ገጥሞን ነው። አስቀድመን እንደገለጽንላችሁ የኢትዮጵያ የሃይማኖት ጉባኤ ማንኛውም ክፍል ከምንም በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ አሳስቧል። ጉባኤው በወቅቱ የአገሪቱ ሁኔታ አስመልክቶ ያወጣውን መግለጫ አስመልክቶ ነው። ከኢትዮጵያ የደረሰን ዘገባ ከሁሉም በላይ ደግሞ ኃላፊነት ያለበት መንግስት በመሆኑ በአርቆ አስተዋይነት በአባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። እናንተስ ምን ትላላችሁ? ፌስቡክ ላይ @voaamharic ፌስቡክ ላይ አስተያየቶቻችሁን ስጡን። እንግዲህ የሃይማኖት መሪዎቹ ሁሉም ከጥላቻ ከአድማና ከሁከት እንዲርቅ አሳስበዋል። ዘገባው እንደደረሰን የቴክኒክ ችግሩን እንዳስተካከልን የምናቀርበው ይሆናል። ወደ ሌላ ዘገባ እንለፍ። ረቡዕ ዕለት ከአዲስ አበባ ከተማ ወጣ ብሎ የተገደለችው አሜሪካዊት የእጽዋት አጥኚ ሻረን ግሬይ መሆኗን የድኅረ ዶክትሬት ትምህርቷን የምትከታተልበት ዩሲ ዴቪስ ዩኒቨርሲቲ አስታወቀ። የሥነ ሕይወት አጥኚዋ በኢትዮጵያ መገደሏ የትምህርት ተቋሙን በእጅጉ እንዳሳዘነው ቃል አቀባዩ ለዝግጅት ክፍላችን ገልጸዋል። የ30 ዓመቷ ሻረን ግሬይ ከአዲስ አበባ ከተማ ወጣ ብሎ ስትጓዝበት በነበረው መኪና ላይ ድንጋይ በወረወሩ ሰዎች በደረሰባት ጉዳት ሕይወቷ ማለፉን የዩሲ ዴቪስ ዩኒቨርሲቲ ቃል አቀባይ አንዲ ፌል በዛሬው ዕለት ገልጸውልናል።
Sharon Gray, she's a postdoctoral researcher at UC Davis. So, and she was doing research on
Sharon Gray በUC Davis የድረ ዶክትሬት ስነ እጽዋት አጥኚ ነበረች። የእጽዋት ሥራ ሥሮችን አስተዳደግና በአስቸጋሪ ሁኔታዎች እንዴት እንደሚቋቋሙ ነበር የምታጠናው። ወደ ኢትዮጵያ የተጓዘችው ከአንድ የኔዘርላንድስ የሥነ ሕይወት ምህዳር ጥናት ቡድን ጋር በኢትዮጵያ ሊሠራ የታቀደ መርሃ ግብር ዙሪያ ለመወያየት ነበር።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የግሬን አሟሟት አስመልክቶ ባወጣው መግለጫ የምትጓዝበት ሚኒባስ በድንጋይ ከተመታ በኋላ በደረሰባት ጉዳት ሕይወቷ አልፏል ብሏል። የዩኒቨርሲቲው ቃል አቀባይ ስለ ሻረን ግሬን አሟሟት እንዲህ ብለዋል።
Details of that I think are unclear. All I have is what I think the State Department had.
ዝርዝር ሁኔታው ግልጽ አይደለም። ያለኝ መረጃ በውጭ ጉዳይ መስሪያ ቤቱ የወጣው መግለጫና በተለያዩ የመገናኛ ብዙሃን የተዘገበው ነው። አንዲት አሜሪካዊት የምትጓዝበት መኪና በድንጋይ ከተደበደበ በኋላ በደረሰባት ጉዳት ሞታለች የሚል በተቃውሞ ሰልፈኞች የተወረወረ መሆኑንና ሟቿም የእኛ አጥኚ መሆኗን እናውቃለን። ከዚያ ውጭ ተጨማሪ መረጃ የለኝም።
ሻረን ግሬይ ጋር አብራ የተጓዘች ሌላ የዩኒቨርሲቲው አጥኚ መኖሯን ከትምህርት ተቋሙ ተረድተናል። በወቅቱ አብረው ከነበሩ ያገኛችሁት መረጃ አለ ወይ የሚል ጥያቄ ለቃል አቀባዩ ፌል አቅርቤ ነበር።
በአሁኑ ወቅት ይህንን ሀቅ አላረጋገጥንም። የግል ምርጫዋን ለመጠበቅ ስሟንም አንጠቅስም። ነገር ግን የዩሲ ዴቪስ ሠራተኛ ከሟች ጋር አብራ ተጉዛ ነበር። የደረሰባት ጉዳት የለም። ወደ ዩናይትድ ስቴትስ ጉዞ ላይ መሆኗን ግን እናውቃለን።
ዩሲ ዴቪስ ዩኒቨርሲቲ በግድያው ከፍተኛ ሐዘን ላይ መሆኑን ጨምረው ቃል አቀባዩ ገልጸዋል።
ለዩኒቨርሲቲው
ማኅበረሰብ ከባድ ድንጋጤን የፈጠረ አሳዛኝ ክስተት ነው።
ኢትዮጵያ ላለፉት 10 ወራት በተለያዩ ወቅቶች በመቶዎች የሚቆጠሩ ዜጎችን ህይወት የቀጠፉ ሰላማዊ ሰልፎችና ሁከቶች ሲከናወኑባት ቆይተዋል። እሁድለት በቢሾፍቱ ከተማ የኢሬቻ በዓል ሲከበር የደረሰው እልቂትን ተከትሎ በተለያዩ የኦሮሚያ ከተሞች ሰልፎች ቀጥለዋል። ቀደም ሲል በእስር ቆይተው ከተለቀቁት የዞን 9 የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀና የዞን 9 ጸሐፊዎች አባል ያልሆኑት ጸደቀ ድጋፌና አዲስ ዓለም ደስታ ዛሬ በዋስ እንዲፈቱ ፍርድ ቤት ቢወስንም ፖሊስ ተጨማሪ የምርመራ ጊዜ ይሰጠኝ በማለቱ ለነገ ተቀጥሯል። የናትናኤልን ጠበቃ አማሃ መኮንንን ጽዮን ግርማ አነጋግራለች።
ትላንትና ፍርድ ቤት ቀርቦ ነበረ። ትላንትም የቀረበው ነው ቄራ ምድብ ፌደራል መጀመሪያ ደረጃ ፍርድ ቤት አንደኛ ወንጀል ችሎት ነው። ትላንት ቀርቦ በነበረ ጊዜ ያው እኔ አልቀረብኩም፣ በድንገትም ተይዞ ስለነበረ። ለማንኛውም ግን ጉዳዩ የተመለከተው ፍርድ ቤት ፖሊስ የተከሳሾችን የአስር ጣት አሻራ መቀበል አለብኝ አልተቀበልኩም ስላለ፣ እናም የምርመራ መዝገቡን ይዞ ቀርቦ ስላልነበረ ናትናኤልም ሆነ ጓደኞችን በቁጥጥር ስር ሲያደርግ የሰበሰበው ማስረጃ የነበረ ለመሆኑ እንኳን የሚያሳይ ነገር ይዞ ቀርቦ ስላልነበረ ሁለት ትዕዛዝ ሰጥቶ ነው ለዛሬ የተቀጠረው። አንደኛ የአስፋልት አሻራን እንዲወስድ፣ ሁለተኛ የምርመራ መዝገቡን ይዞ እንዲቀርብ ነበረ ያዘዘው። በዛሬው ዕለት የምርመራ መዝገብ ነው ያለው ወደ ሁለት የሚጠጉ ምስክሮችን ቃል ተቀብዬበታል ያለው ሰነድ ይዞ ቀርቧል። የአስር ጣት አሻራ የተባለውን ግን እንዳልተቀበለ የገለጸው ምክንያቱ ሲጠየቅም አባሎቻችን ሁሉ በሌላ ስራ ላይ ነበሩ በሚል ነው የገለጸው። ይሄ ፍርድ ቤቱም በፍርድ ቤት ውስጥ የነበረን ታዳቢ በትዝብ የተመለከተ ጉዳይ ነበረ። ለማንኛውም ይህም ይሄ ከታለፈ በኋላ እንግዲህ የዋስትና ክርክሩ እንደ አዲስ ነው የተነሳው።
ከዚህ በተጨማሪም እነሱን ይዟቸው የቀረበው መርማሪ ፖሊስ ለጊዜ ቀጠሮ መጠየቂያ መዝገቡ ምክንያት ነው ያለውን በድጋሚ አስረዳበት ሁኔታ ነበር።
ትክክል ነው፣ በድጋሚ ያስረዳበት ሁኔታ ነበረ። ምክንያት ያለው አንደኛ ከእጃቸው የተያዘ ሞባይል አለ። በዛ ሞባይል ላይ የተለዋወጡት መልእክት ምን እንደሆነ ለፎረንሲክ ልከን አላስመረመርንም ወይም ለማስመርመር እንፈልጋለን፣ የእሱ ውጤት መጠበቅ አለብን የሚል ነው። ሁለተኛ ዛሬም የተከሳሾችን ወይ የተጠርጣሪዎችን የአስር ጣት አሻራ አልተቀበልኩም፣ እሱን መቀበል እፈልጋለሁ ነው የሚለው። በክርክር ይዘት ደግሞ በሶስተኛ ጊዜ ደረጃ ያነሳው ከተቀበልኳቸው ምስክሮች ተጨማሪ ምስክሮችንም መቀበል እፈልጋለሁ፣ ስለዚህ ቢለቀቁ ማስረጃ ያጠፉብኛል የሚል ክርክር ነው ያነሳው።
አድርገዋል፣ ፈጽመውታል ብሎ ለጥርጣሬ ያነሳው የክስ መነሻስ ዛሬ ተመሳሳይ ነው ከትላንቱ ጋር?
በእኔ በኩል ተመሳሳይ ነው። ትላንትም በጓደኞቹም በችሎት ተነገረ የተባለው የወንጀል ድርጊት በኋላም እኔ ናትናኤል ፈለቀን ታስሮ የሚገኝበት ስድስተኛ ፖሊስ ጣቢያ ድረስ ሄጄ ፖሊስ ተናገረ ያለውን ነገር እንደገለጸልኝ ተመሳሳይ ነገር በዚሁ በአዲስ አበባ ስቴዲየም አካባቢ በሚገኘው ላሊበላ ሬስቶራንት ውስጥ እነዚሁ ሶስት ጓደኛ ማቾች ቁጭ ብለው ቢሾፍቱ ስለተፈጸመው ሁኔታ መወያየታቸው እና ሲወያዩም ለተፈጸመው እልቂት ወይም ለተፈጸመው የሰው ሕይወት መጥፋት መንግስት ተጠያቂ ነው እያሉ ድምጻቸውን ከፍ አድርገው ሲወያዩ ሲነጋገሩ ነበር የሚል ነው።
በእርሶ በኩል ምን መከራከሪያ ያቀረቡ?
በእኛ በኩል እንግዲህ አንደኛ ሲጀመር ተፈጸመ የተባለው ድርጊት ወንጀል ለመኖሩ ወንጀል ድርጊት ለመኖሩ የሚያሳይ በቂ ምክንያት የለም። ሰዎች ናትናኤልም ሆነ ጓደኞቹ የተያዙት ወንጀል ለመሳታቸው በበቂ ሁኔታ ሊያስጠረጥር የሚችል ምክንያት በሌለበት ነው አንዱ ወንጀል ባለሆነ ጉዳይ ሰው መታሰር ስለሌለበት። ሁለተኛ ይህን የሚያሳይ አንድ የሚባል ከሆነ እንኳን ጉዳዩ የዋስትና መብት የሚያስከለክል አይደለም ከህግ አንጻር። ሁለተኛ ናትናኤልም ሆነ ሌሎች ተከሳሾችም የመንግስት ሰራተኞች ናቸው፣ በቂ አድራሻ ያላቸው ናቸው። በዋስ ሊለቀቁ ሊጠፉ ይችላሉ ተብሎ የሚገመቱ አይደሉም የሚል ነው። ቀሩ የተባሉትም ምርመራዎች ቢሆኑ እነሱ ውጭ ሆነው ሊከናወኑ የሚችሉ ናቸው የሚል ክርክር ነው ያቀረብነው።
ፍርድ ቤቱ ምን ውሳኔ ሰጠ?
ፍርድ ቤቱ እንግዲህ እነዚህን ግራ ቀኝ ከሰማ በኋላ በአንድ በኩል ሶስቱም የብር 5000 ብር ዋስ ጠርተው በነገ ውደት እንዲፈቱ አዟል። በሌላ በኩል ሶስቱም ተጠርጣሪዎች ከሀገር እንዳይወጡ ለኢሚግሬሽን መስሪያ ቤት ትዕዛዝ ሰጥቷል። ሶስተኛ ነገር በዛሬው ዕለት ፖሊስ አሁንም መውሰድ ይፈልጋለሁ አልወሰድኩም ያለውን የተከሳሾችን የአስር ጣት አሻራ መውሰድ እንደሚችል በሚል ነው ትዕዛዝ የተሰጠው።
ይግባኝ ተጠይቆባቸዋል፣ ዛሬ ፍርድ ቤት ቀርበዋል የሚል ሰምተን ነበር።
ትክክል ነው። እኔም ከሰዓት በኋላ ወደ ሌላ ስራ ከተሰማራ በኋላ ጓደኞቹ ደውለው ሶስቱም ተከሳሾች እንደገና ከሰዓት በኋላ 8 ሰዓት አካባቢ ወደ ድረታ ከፍተኛ ፍርድ ቤት እንደወሰዷቸው እና በኋላም ምክንያቶች ሲያጣሩ ፖሊስ የስር ፍርድ ቤቱ በሰጠው ትዕዛዝ ላይ ይግባኝ ብሎ እዛ እንደወሰዷቸው ነው የተነገረኝ። ከዛም በኋላ በተለይ ናትናኤል ፈለቀ ጠበቃ በሌለበት ጉዳይ ሊታይ አይገባም በማለቱ ፍርድ ቤቱ ይህንን ተቀብሎ በነገው ዕለት እኔ በተገኘሁበት ያው ጠበቃው በተገኘበት ጉዳዩ እንዲታይ ለነገ ደግሞ ከፍተኛ ፍርድ ቤት ተቃጥሏል። እንግዲህ
የምትከታተሉት ጋቢና ቪኦኤ ነው ከአሜሪካ ድምፅ ሬዲዮ። አስቀድመን ልናቀርብላቸው የነበረውና በቴክኒክ እክል ምክንያት ያላቀረብነው ዘገባ ነው። ማንኛውም ክፍል ከምንም በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ የሃይማኖት ጉባኤ አሳስቧል። ጉባኤው በወቅቱ የአገሪቱ ሁኔታ ላይ ባወጣው አቋም ከሁሉም በላይ ኃላፊነት ያለበት መንግስት በመሆኑ ባርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። ህዝቡም ከጥላቻ ከአድማና ከሁከት እንዲርቅ ጥያቄውን በሰላማዊ መንገድ እንዲያቀርብ ጥሪ አስተላልፈዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል።
ሰላምህን ለሀገራችን ለኢትዮጵያ እንድትሰጥ፣ ህዝቦቿን እንድትጠብቅ፣ በፍቅር በሰላም መኖር እንድንችል አሁንም ያንተ ጥበቃ እንዳይለየ እንለምንሃለን።
ከሀገሪቱ ህዝብ ከ97 ከመቶ በላይ የሚሆነውን እንደሚወክሉ የሚገልጹ ዋና ዋና ሃይማኖቶች የተሰባሰቡበት ነው የኢትዮጵያ የሃይማኖት ተቋማት ጉባኤ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን፣ የኢትዮጵያ ቃለ ህይወት ቤተ ክርስቲያንና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ናቸው አባላቱ። በጋዜጣዊ መግለጫው ላይም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሌሎችም ተገኝተዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ዘሪሁን ደጎ የተነበበው መግለጫ ለሁሉም ወገኖች ጥሪ የቀረበበት መልእክት የተላለፈበት ነው። የሰው ህይወት እንዳይጠፋ መንግስትም ለውይይት ዝግጁ እንዲሆን ጠይቋል።
በሀገራችን የተለያዩ አካባቢዎች የተከሰተው ግጭት ለማርገብም ሆነ ሀሳብ ለመግለጥ በሚደረግ ጥረት ማንኛውም ክፍል ከምንም ነገር በላይ ለሰው ህይወት ከፍተኛ ጥንቃቄ እንዲያደርግ እናሳስባለን። ሁለት የሀገራችን መንግስት በሀገር ጉዳይ ያገባናል ከሚሉ አካላት ሁሉ ጋራ በመነጋገር የህዝቡን ብሶትና ጥያቄ በአግባቡ እንዲያደምጥና ፈጣን ምላሽ እንዲሰጥ እንጠይቃለን። ሶስት በሀገራችን በተለያዩ አካባቢዎች በተከሰተው አለመግባባት ምክንያት ህይወታቸውን ያጡና ንብረታቸው የወደመባቸው ዜጎች የሚቋቋሙበት ሁኔታ እንዲመቻች እንጠይቃለን። አራት ከተለያዩ የሀገራችን ክፍሎች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራንና የንግዱ ማህበረሰብ የሚሳተፉበት የሰላም ግብረ ኃይል በማቋቋም ብሔራዊ መግባባት፣ እርቅና የህሊና ፈውስ እንዲፈጠር ለምናደርገው ጥረት መንግስትና ህዝባችን አስፈላጊውን ድጋፍ እንዲያደርግ እንጠይቃለን።
ከፍተኛው ኃላፊነት የመንግስት ቢሆንም ከዜጎችም የሚጠበቅ ነገር መኖሩን መግለጫው አመልክቷል።
የተለያየ እምነት ተከታይ የሆናችሁ መንፈሳዊ ልጆቻችን በይቅርታና በምህረት እርስ በርሳችሁ ተቀባብላችሁ ለሰላምና ለሀገር ልማት እንድትቆሙ የሀገራችሁ ልጆች የሆኑትን ኢትዮጵያውያንን በሙሉ እንደ ወንድምና እንደ እህት እንድትመለከቱ፣ ከጥላቻ ከአድማ ከውከት እንድትርቁና ጥያቄያችሁን በሰላማዊ መንገድ እንድታቀርቡ አባታዊ ጥሪያችንን እናስተላልፋለን። ስድስት መሰረተ ልማቶች የሀገራችን ሀብት እንደመሆናቸው መጠን በዜጎቻችን ሁሉ ጥበቃና እንክብካቤ እንዲደረግላቸው እንጠይቃለን። ሰባት ከሁሉም በላይ አሁን በሀገራችን ያለው ግጭት ወደ ሰላም የመለወጥ ከፍተኛ ኃላፊነት ያለበት መንግስት ስለሆነ ባርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ እየጠየቅን ህዝባችንም ሀገራዊ ኃላፊነቱን በአግባቡ እንዲወጣ እናሳስባለን። ስምንት ከሀገር ውስጥም ሆነ ከውጭ ሀገር ለህዝብ መረጃዎችን የምታስተላልፉ የመገናኛ ብዙሃን፣ ማህበራዊ ድህረ ገጾች እና ግለሰቦች ህዝብን ወደ ጥላቻ፣ ግጭትና ሁከት ብሎም ክቡር የሆነውን የሰው ህይወት ወደ ማጥፋት ከሚመራ ማንኛውም እንቅስቃሴ እንድትቆጠቡ አጥብቀን እናሳስባለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። የኢትዮጵያ ሃይማኖት ተቋማት ጉባኤ መሪዎችና የበላይ ጠባቂዎች መስከረም 26 ቀን 2009 ዓ.ም አዲስ አበባ ኢትዮጵያ።
የሃይማኖት መሪዎቹ ጥረት ጅምር ቢሆንም የሀገሪቱን ጠቅላይ ሚኒስትርና የተቃዋሚ ፓርቲ መሪዎችን እስከማነጋገር ሊዘልቅ እንደሚችል የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደግሞ አስተውቀዋል። ከርሳቸው ጋር ያደረኩትን ቃለ ምልልስ በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሁን ወደ ውይይት ነው የምናልፈው። በኢትዮጵያ በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ አመት ሊያስቆጥር ጥቂት ቀናት ይቀሩታል። እንዲሁም በአማራ በኮንሶና በሌሎች የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ህይወት መጥፋት ምክንያት እየሆነ ነው። ይህንንም ጉዳይ ዓለም አቀፍ ብዙሃን መገናኛን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡት ይገኛሉ። እሁድ ዕለት በቢሾፍቱ ሆራ ኢሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ህይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ከሶስት ምሁራን ጋር ተወያይቻለሁ። አቶ ሙልጌታ አረጋዊ የህግ ባለሙያ ናቸው። ዶክተር ደረሰ ጌታቸው በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ናቸው። ዶክተር ጸጋዬ አራርሳ በሜልበርን ዩኒቨርሲቲ ህግ ፋካልቲ ሪሰርቸር ረዳት መምህር ናቸው። አቶ ሙልጌታ እየመለሱ ነበር የትናንቱ ውይይት የተቋረጠው። የዛሬው ከጥያቄው ይቀጥላል። ቀስ እያለን ወደ ሌሎችም ጉዳዮች እንመጣበታለን። ወደ አቶ ሙልጌታ ልመለስና አቶ ሙልጌታ በመግቢያችን ላይ ሲያነሱ ምላሹን ይሄ ነገር ወደዚህ እንዲያመራ ያደረጉት ምክንያቶች በርካቶች ናቸው፣ የኢሬቻውን ብቻ ነጥለን ማየት አንችልም ብለው ነበርና እስካሁን ከተነሱት ጉዳዮችም ጨምረው እስቲ እነዛ ምክንያቶች ያሏቸው ምንድን ናቸው?
ይሄ ኦሮሚያ አካባቢ የተፈጠረው ችግር የቆየ ችግር ነው። በእኔ አመለካከት ተቀባይነት ያለው ልናውቀው ልንቀበለው የሚገባ ህዝቦች ለመብታቸው የሚያደርጉት ትግል ነው ብዬ ነው እኔ የማስበው። መንግስት ይሄ ችግር ከመጀመሪያ ጀምሮ ቆይቷል። አንድ አመት የሆነው ነው እንግዲህ በግልጽ ከወጣ ማለት ነው። እንግዲህ አንድ አመት በፊት ብቻ የተጀመረ አይመስለኝም። ሁሌ የነበረ ችግር ነው። የመብት ችግር ኢትዮጵያ ውስጥ ሁሌ ያለ ችግር ነው። በኦሮሚያ መሬት ብቻ አይደለም ለነገሩ፣ በአጠቃላይ ኢትዮጵያ ውስጥ የመብት እጦት ችግር አለ። ህግ የማክበር ችግር አለ። መንግስት ራሱ የፈጠረውን ራሱ የጻፈውን ህገ መንግስት ያለ ማክበር ችግር አለ። እንዲያውም ህገ መንግስቱን ያለ ማክበር ብቻ ሳይሆን ህገ መንግስቱን ወደ መሳሪያነት ቀይሮ ሰዎችን የሚያጠቃበት እስከ መሆን ደረጃ የደረሰበት ሀገር ነው ኢትዮጵያ። ኦሮሚያ አሁን ለየት ያደረገው ምንድን ነው? አምና ከተጀመረው ተቃውሞ ጀምሮ እስካሁን አለማቆሙ ነው። እና ይሄ ተቃውሞ ሄደ ሄዶ አማራ ክልልም ደርሰዋል፣ ትግራይ ክልልም ገብተዋል። ምናልባት ብዙ ሰዎች ሲጠብሱትም አልሰማው ነገር ይሄ ነው። ትግራይም ውስጥ ተቃውሞ አለ። ምክንያቱም እንዳልኩት የመብት ችግር ነው። የተወሰነ ብሔረሰብ ወይም ብሔር ብቻ የሚያነሳው ችግር ሳይሆን አጠቃላይ ኢትዮጵያ ውስጥ የትም ቦታ ደቡብ ህዝቦችም ሳይቀር ችግሩ አለ። ምንድን ነው የዚህ ችግር ምንድን ነው? ስልጣን ላይ ያለው መንግስት ኤክሰርሳይዝ የሚያደርገው ስልጣን ገደብ የለም። ገደብ ስለሌለው ህዝቦች መብታችን እየተገፋ ነው ወይም መብታችንን መጠቀም አልቻልንም ባሉ ቁጥር የሚሰጣቸው መልስ ምንድን ነው? መንግስት ውለታ እንደሚያደርግላቸው እና የሚሰጣቸውን ውለታ ተቀብለው በእሱ ብቻ መኖር ያለባቸው አይነት ሲመስል መንግስት ስራውን መስራት ያልቻለበትና የህዝቦችን መብትና ነጻነት ኮምፕሊትሊ ዲስሪጋርድ ያደረገበት ሴናሪዮ የፈጠረው ችግር ነው ነው የምለው። እና ለምሳሌ ኦሮሚያ ስታይ ማስተር ፕላን ጋር ተያይዞ አሁን የተነሳው ጥያቄ ብታዩ ኦሮሚያ ውስጥ መሬት እንደሚወሰድ፣ መሬት ባለስልጣናት እንደሚሸጡ ሌላ ቀርቶ መንግስት ራሱ ተቀብሎታል፣ አምነዋል። ችግሩ ምንድን ነው? ኢትዮጵያ ውስጥ ያለው ችግር በአንድ ቃል ግለጸው ብትይ ተጠያቂነት በሚለው ቃል አስቀምጠዋለሁ። ኢትዮጵያ ውስጥ የጎደለ ነገር ቢኖር ምንድን ነው? ዋና መንግስት አይጠየቅም። ራሱ ችግር አለ ብሎ ካመነ በኋላ እንኳን ኮራፕሽን አለ፣ ሊቦች አሉ፣ የመንግስት ባለስልጣናት ስልጣናቸውን ለግላቸው ነው የሚጠቀሙበት ካለ በኋላ እንኳን እነዚህ እነማን ናቸው እነ እከሌ ናቸው እና እጠይቃቸዋለሁ ሲል አሰሚው ወሬ ብቻ ነው ከመንግስት። ህዝቡ ምንድን ነው እየፈለገ ያለው? ህዝቡ ምንድን ነው የሚጠይቀው? ምንድን ነው ያለው ችግር የሚለው ነገር ሰምቶ ህዝቡ በሚጠይቀው መንገድ ሶሉሽን ሲሰጥ ስለማታይም ያ ችግር እየተጨፈለቀ እየታፈነ ሁሉም ነገር በወታደራዊና በጉልበት ፈታዋለሁ ብሎ ስለሚያስብ ያ ሁሉ እየተከማቸ መጥቶ ሰው ተስፋ ወደሚቆርጥበት ደረጃ ደረሰ ማለት ነው። ቢሾፍቱ ኢሬቻ በዓል ላይ ያየሁት ምንድን ነው? እዚህ ቪዲዮ ላይ በዚያ ደረጃ ወጣቶች ሲደፍሩ፣ በዚያ ደረጃ የመንግስት ወታደሮች ይዛ እያሉ ምንም ፍርሃት ሳይሰማቸው እንደዛ ማድረግ መቻላቸውን የሚያሳይሽ ልጆቹ ተስፋ ቆርጠዋል። እና እነዚህ ልጆች ጥቂት ናቸው፣ እነዚህ ልጆች ነውጠኞች ናቸው፣ እነዚህ ልጆች ጸረ ሰላም ናቸው ስለዚህ ዲስሚስ ማለት ፕሮብለሙን በጭራሽ አለመገንዘብ አንደርስታንድ አለማድረግ ነው የሚያሳየው።
በጣም አመሰግናለሁ አቶ ሙልጌታ። ወደ ዶክተር ደረሰ ነው የምመጣው። እንግዲህ ዶክተር ጸጋይም አቶ ሙልጌታ የሚያነሱትን ሀሳብ ሰምተዋል እና መንግስት እነዚህን በህዝብ የሚመጡትን ተቃውሞዎች በየትኛውም መልኩ ተቃውሞዎቹ ይምጡ እያስተናገደበት ያለው እየፈታበት ያለው መንገድ እንዴት ነው የሚገመግሙት?
እኔ የጽዮን የነጻነትና የዲሞክራሲ እጦት ያመጣው ችግር ነው ኢትዮጵያ ውስጥ ያለውን ችግር ብዬ ነው ማምነው። ከዛ ልጀምር። ምክንያቱም መንግስት ራሱ በህዝብ የተመረጠ መንግስት ነው ወይ? አሁን መንግስት እንደዚህ አድርጎ ምላሽ ሰጠ፣ መንግስት የህዝቡን ጥያቄ አልመለሰ አለ፣ መንግስት የህዝቡን ችግር በወጉ አላስተናገደ አለ ብለን ስንል ብዙ ጊዜ ይሄ መንግስት ራሱ በህዝብ ይሁንታና በህዝብ ፈቃደኝነት በስልጣን ላይ እንደተቀመጠ አስዩም እያደረግን ይመስለኛል። አይ አይደለም፣ የአገሪቱን ሀገረ መንግስቱን መዋቅር በሙሉ በእጁ ጠቅልሎ ስለያዘ ስቴት የሚባለውን ነገር በእጁ ስለያዘ በሱ ብቻ መንግስት እንበለው የህዝብ ይሁንታና ፈቃደኝነት ባይኖርም ሌጂትመሲ ባይኖረው መንግስት ይሁን እንበለው ብለን ካልን በዛ መስማማት እችላለሁ፣ እሄዳለሁ በሱ። ስለዚህ መንግስት ብለን እንቀጥል። ግን ይሄ መንግስት ትልቁና መሰረታዊ ችግሩ ከኢትዮጵያ ህዝብ ጋራ፣ ከኦሮሞም ህዝብ ጋራ፣ ከአማራ ክልል ካለውም ህዝብ ጋራ፣ ከከተሜውም ከገጠሩም ባላገር ካለው ጋር የሚያጋጨው ዋናው ነገር ምንድን ነው ብለሽ ስትይ በህገ መንግስቱ ላይ ራሱ በጻፈው ህገ መንግስት ላይ የዜጎችን የሰብአዊና ዴሞክራሲያዊ መብቶች የማከብር መንግስት ነኝ፣ እያንዳንዱ ዜጋ በነጻነት የማሰብ የመናገር የመሰብሰብ ሙሉ የሆነ የሲቪል የፖለቲካና የኢኮኖሚ መብቶች አሉ። ይሄ ምንን ይጠቀልላል? የሚወደውን ፓርቲ የመሾም በምርጫ የማይፈልገውን መንግስት የማውረድ በምርጫ ሙሉ ዴሞክራሲያዊ መብት።
እሺ ዶክተር ደረሰ እንግዲህ እነዚህን በኋላ ላይ እንመጣበታለን እና ያነሳነውን ሀሳብ ተከትለን ይዘን እንድንሄድ ወደ ዶክተር ጸጋዬ ልምጣ። እስካሁን ያነሳናቸው እናንተም ያነሳችኋቸው እንደዚሁም ደግሞ ስንዘግባቸው የቆየናቸው ጉዳዮች የሚያሳዩት በርካታ ችግሮች በኢትዮጵያ ውስጥ መኖራቸውን ነው። በእርስዎ በኩል ምን ሊከሰት ይችላል ካሁን በኋላ ብለው የሚያስቧቸው ጉዳዮች አሉ? አጠር አድርገው ይግለጹልኝ።
ምን ሊከሰት ይችላል? እኔ ብዙ ስጋት አይደለም የሚሰማኝ፣ ተስፋ ነው የሚታየኝ። ምክንያቱም ለብዙ ጊዜ የመሰማት እጦት ያጋጠመው ህዝብ አሁን ተወያዮቼ እንዳነሱት የመብት እጦት ችግር፣ መንግስት ተጠያቂነት አለመኖር ችግር፣ የተቀባይነት ፖለቲካዊ ተቀባይነት ማጣት ችግር፣ እነዚህ ዋና ችግሮች ናቸው፣ መሰረታዊ ችግሮች ናቸው። ልክ ነው። እነዚህ አንድ ላይ የፈጠሩት ነገር ህዝብ መስማት አለመቻሉ ነው። ለንግግር እንዲመቸን ግን ያው መንግስት ብለን ኢህአዴግን ነው የምንጠራው እና ኢህአዴግ ህዝብን የመስማት መሰረታዊ ችግር አለበት።
አዎ እንግዲህ እነሱን ነገሮች ዶክተር ጸጋዬ ላቋርጦት ነው
ወደዛ ልመጣ።
አዎ ስጋቶቹን ከዛ በኋላ
ስጋቶችን ልናገር ነው። ይሄ ወታደራዊ የሆነ ምላሽ የፈጠራቸው ትልቅ ክፍተት አለ።
ውይይቱ አላበቃም። አድማጮች፣ የዚህን ውይይት የመጨረሻ ክፍል ቅዳሜ ምሽት በሚኖረው ፕሮግራማችን ይቀርባል። ሙሉንም ደግሞ በድረ ገጻችንና በፌስቡክ ገጻችን ማግኘት ትችላላችሁ። በተጨማሪም ለሚነሱት እያንዳንዱ ጥያቄዎች ላይ የኢትዮጵያ መንግስት ምላሽ ለማካተት በኢትዮጵያ መንግስት በኩል ተወያይ ለማግኘት ያደረግነው ጥረት የመንግስት ቃል አቀባይ አቶ መሐመድ ሰይድ ስብሰባ ላይ መሆናቸውን በመግለጻቸው ማካተት አልቻልንም። ነገር ግን ውይይቱ እንደተጠናቀቀ የኢትዮጵያ መንግስት ምላሽ አካተን እንዲሁም የእናንተን አድማጮች ውይይቱን ተከታትላችሁ የምትሰጡትን አስተያየት ጨምረን በሌላ ጊዜ ውይይቱን እንቀጥላለን።
አድማጮች፣ የምሽቱ የጋቢና ቪኦኤ ዝግጅት በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን ሲያቀነባብርልን የቆየው ሞክቢል ያበሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ። በጀመርነው ሙዚቃ
Satisfied, but the Ben and Ben. What you want to do? I'm too good for that. My chemist, oh, I'm not sure. I'm not sure.